karena televisyen ini gue jauh beriti jangan kau itu kau kopi gak jauh beri.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥር 10 2014 ዓመተ ምህረት ዝግጅታችን ጀመረ።
አሁን ባለን መረጃ መሰረት 548 ንጹሃን ዜጎች ላይ ግድያ ተፈጽሟል። አስተካካይ ግድያ ከዚህ በተጨማሪ 217 የሚሆኑ ሴቶች ተደፍረዋል።
የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ናቸው። በዞናቸው ደርሷል የተባለውን ውድመት በተመለከተ ጥናት ተሰርቶ መጠናቀቁን ገልጸዋል። ባብይ ረሰከባችን ሙሉ ይዘን እንመለሳለን። የከተራ በዓል አከባበርን በተመለከተ ከጎንደር ከሆሳዕናና ከአዲስ አበባ የተጠናቀረ ዘገባ አለን። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች እንደምናመሻችሁ፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ከዛሬ ጀምሮ ለሶስት ቀናት የሚከበረው የጥምቀት በዓል በተለያዩ የአገሪቱ ክፍሎች እየተከበረ መሆኑ ተገለጸ። በተለይም በሺዎች የሚቆጠሩ የዳያስፖራው ማህበረሰብ አባላት የተገኙበት በታሪካዊቷ ጎንደር ከተማና አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች በዛሬው የከተራ በዓል መከበር መጀመሩ ተገልጿል። በበዓሉ የሚሳተፉ መንገደኞችን ለማጓጓዝ የበረራዎችን ቁጥር የጨመረው የኢትዮጵያ አየር መንገድ በዛሬው ዕለት ብቻ ወደ ጎንደር ከተማ 23 በረራዎችን ማድረጉን አስታውቋል። አድማጮች፣ በዚህ ዙሪያ የተዘጋጁ ዘገባዎች በምሽቱ የዜና ትንታኔ ይቀርባሉ። የህዋት ኃይሎች በደቡብ ወሎ ዞን ውስጥ የተለያዩ ከተሞችን ተቆጣጥረው በቆዩበት ጊዜያት ውስጥ 548 ንጹሃን ሰዎችን ገድለዋል፣ 217 ሴቶችን አስገድደው ደፍረዋል ሲሉ የዞኑ ዋና አስተዳዳሪ ገለጹ። ዋና አስተዳዳሪው አብዱ ሁሴን የህዋት ኃይሎች በተቋማት ላይ አደረሱት ባሉት ዘረፋና ውድመት ከ47.6 ቢሊዮን ብር በላይ የሚገመት ጉዳት መድረሱን ገልጸዋል። ጉዳት የደረሰባቸውን አካባቢዎች በመልሶ ማቋቋሙ መንግስትን ጨምሮ መንግስታዊ ያልሆኑ ተቋማትና በውጭ ሀገራት የሚኖሩ የአካባቢው ተወላጆች ድጋፋቸውን እንዲሰጡ ጠይቀዋል። ህዋት ከዚህ ቀደም ከኢትዮጵያ መንግስት በኩል የሚሰነዘርበትን የሰብአዊ መብት ጥሰት ያስተባበለ ሲሆን ከንብረት ዘረፋና ውድመት ጋር በተያያዘ ግን በግልጽ የሰጠው ምላሽ የለም። አድማጮች፣ ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የሱዳን ጸጥታ ኃይሎች ትናንት ሰኞ 7 ተቃዋሚዎችን መግደላቸውን የሱዳን ሐኪሞች ማህበር አስታውቋል። የሱዳን ደህንነት ሹሙ ለቀውሱ ተጠያቂ የሆኑትን ሰዎች ለፍርድ እንደሚያቀርቡ አስታውቀዋል። ትናንት ሰኞ የተገደሉት ሰዎች መፈንቅለ መንግስቱን በመቃወም በተደረጉት ሰልፎች እስከዛሬ የተገደሉትን ሰዎች ቁጥር 71 እንደሚያደርሰው ተነግሯል። የወታደራዊ መሪ ጀነራል አልቡርሃን ትናንት ሰኞ ከጸጥታ ኃላፊዎች ጋር አስቸኳይ ስብሰባ ያደረጉ ሲሆን ሊመጣ የሚችለውን የሽብርተኝነት አደጋ ለመቋቋም የጸረ ሽብር ኃይል ለማቋቋም ከስምምነት መደረሱን የሱዳን ልዕልና ምክር ቤት አስታውቋል። በመንግስት የወጣው መግለጫ ሰላማዊውን ተቃውሞ ወደ አመጽ በመቀየር ቀውስ ፈጥረዋል ያላቸውን ወገኖች ተጠያቂ ለማድረግ መታቀዱን አመልክቷል። ባለስልጣናቱ በቀውሱ በርካታ የጸጥታ አስከባሪዎች መቆሰላቸውን ገልጸዋል። ባለፈው አመትም አንድ የፖሊስ ጄኔራል ከተቃዋሚዎች በተሰነዘረ ጥቃት በስለት ተወክቶ መገደሉን የሱዳን ባለስልጣናት አስታውቀዋል። የትናንቱ ጥቃት የተካሄደው ዩናይትድ ስቴትስ ዲፕሎማቶች የአፍሪካ ቀንድ መልእክተኛ ዴቪድ ስታተርፊልድ እና የአፍሪካ ጉዳዮች ረዳት ዋና ጸሐፊ ሞሊ ፊ ወደዚያው እያመሩ ባሉበት ወቅትና ዋሽንግተን ለወራት የዘለቀውን ቀውስ እንዲረግብ ለመሸምገል ጥረት በማድረግ ላይ እያለች መሆኑ ተመልክቷል። በሳውዲ አረቢያ የሚመራው የአረብ አገሮች ወታደራዊ ጥምረት የሁቲዎች ይዞታ በሆኑ የየመን ዋና ከተማ ሰነአ አካባቢዎች ላይ ባለፈው ሌሊት ከባድ የተባለ የአየር ድብደባ አድርሷል። ጥምረቱ ድብደባውን ያደረሰው ሁቲዎቹ የተባበሩት አረብ ኤሚሬቶች ውስጥ ተናንት የድሮንና የሚሳኤል ጥቃት ከፈጸሙ በኋላ ነው። በጥቃቶቹ ሲቪሎችን ጨምሮ የህይወትና የንብረት ውድመት መድረሱም ተገልጿል። በዜና ማዕከላችን የተጠናቀሩ ዘገባዎችን ኤደን ገረመው አቀናጅታ ታሰማናለች።
የየመን ዋና ከተማ በሳውዲ መሩ ኃይል ትላንት ከተደበደበች በኋላ ሰዎች ከፍርስራሹ ስር በህይወት የተረፈም ካለ አስክሬንም ቢሆን ለማውጣት ሲረባረቡ ታይቷል። ሰንአን ተቆጣጥሮ የሚገኙት ሁቲዎቹ ለሊቱን ያወጡት ቪዲዮ በድብደባው የደረሰውን ጉዳት ያሳያል። ቢያንስ 12 ሰው መገደሉን ተናግረዋል። እዚያው ሰንአ የሚገኝ አንድ ዓለም አቀፍ የረድኤት ድርጅት ሰራተኛ በሰጠው ቃል ከሞቱት መካከል ሲቪሎች እንደሚገኙበትም ተናግሯል። ቤታቸው በድብደባው የተመታ አንድ ከፍተኛ ወታደራዊ ባለስልጣንም ከባለቤታቸውና ከልጃቸው ጋር እዛው ተገድለዋል። በሳውዲ አረቢያ የሚመራው ጥምረት ዛሬ ባወጣው መግለጫ ጥቃቶቹ ኢላማ ያደረጉት ዋና ከተማይቱ ውስጥ ያሉ የሁቲ ይዞታዎችን መሆኑን አመላክቷል። የጥምረቱ ድብደባ የተካሄደው ሁቲዎቹ በተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ የሚገኝ የነዳጅ ተቋም ላይ የድሮንና የሚሳኤል ጥቃት ካደረሱ በኋላ መሆኑን ተገልጿል። በሁቲዎቹ ድብደባ 3 ሰዎች መገደሉና ሌሎች 6 ደግሞ መቅሰላቸውን የሀገሪቱ ፖሊስ አስታውቋል። የተገደሉት ህንዳውያን አሊያም ፓኪስታናውያን ሰራተኞች መሆናቸውን ባለስልጣናቱ ተናግረዋል። የሁቲ መራሹ የሰነአ አስተዳደር የማስታወቂያ ምክትል ሚኒስትር ፋህሚ አሊ ዩሱፍ ለአረብ መገናኛ ብዙሃን በሰጡት ቃል የተባበሩት አረብ ኤሚሬቶች መንግስት የመን ውስጥ ያሉ ባላንጣዎቻቸውን ማገዙን እስከቀጠለ ድረስ ሁቲዎቹ በአጸፋ ጥቃታቸውን እንደሚቀጥሉ ዝተዋል። በሌላ በኩል ሁቲዎቹ በተባበሩት አረብ ኤሚሬቶች ላይ ጥቃት ከማድረስ ተቆጥበው የቆዩት አቡዳቢ ጦሯን ከየመን የማስወጣት አዝማሚያ በማሳየቷ እንደነበረ እዛው ሰንዓ የሚገኙት የሁቲ አማካሪ መሐመድ ባህቲ ለኳታሩ አልጀዚራ ቴሌቪዥን ተናግሯል። ሳዑዲ መሩ ኃይል ባለፈው ሳምንት ሻቧ ክፍለ ሀገርን ከተቆጣጠረ ወዲህ ግን ሁኔታዎች መቀየራቸውን አማካሪው ጠቁመዋል። የመናዊ ወታደራዊ ተንታኝ ኮሎኔል መሐመድ ቀመይም ከሳዑዲ መንግስታዊ ጣቢያ አልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢራን የፋርስ ባህረ ሰላጤን አረብ ሀገሮችን ለማጥቃት የመንን እንደመንደርደሪያ እየተጠቀመች ነው ሲሉ ከሰዋል። ኢራንና ሊባኖስ የሚገኘው አጋሯ ሂዝቦላ የውጤዎቹን ጦር እንደሚደግፉ ተዘግቧል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በዩክሬን ወረራ ልትፈጽም እየተዘጋጀች ነው የሚል ስጋት ባለበት ወቅት ከዩክሬን ፕሬዝዳንት ጋር ለመነጋገር ወደ ዩክሬን መሄዳቸው ተነገረ። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ በአጣዳፊ የተዘጋጀው ጉዞ ብሊንከን ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪና የውጭ ጉዳይ ሚኒስትሩ ዲሚትሮ ኩሊባ ጋር ነገ ረቡዕ ኪየቭ ውስጥ ተገናኝተው እንዲነጋገሩ በመታቀዱ እንደሆነ አስታውቋል። የሚኒስቴሩ መግለጫ ጨምሮ እንዳመለከተው የጉዞው ዓላማ ዩናይትድ ስቴትስ ለዩክሬን ሉዓላዊነትና የግዛት አንድነት መጠበቅ ያላትን ቁርጠኝነት ያሳያል ብለዋል። ብሊንከን ወደ ጀርመን በማቅናት ከጀርመን የውጭ ጉዳይ ሚኒስትር አናሌና ባሬቦክ ጋር እንደሚገናኙና በሩሲያው ጉዳይ ስላለው የዲፕሎማሲ ጥረት እንደሚነጋገሩ መግለጫው አመልክቷል። በሌላ ዘገባም የጀርመን የውጭ ጉዳይ ሚኒስትር ሩሲያን እንደሚጎበኙ ተነግሯል። የብሊንከን ጉዞ ባለፈው ሳምንት ውስጥ በሩሲያና ዩናይትድ ስቴትስ ባለስልጣናት መካከል ዩክሬንን አስመልክቶ በጄኔቭ የተካሄደው ስብሰባ ያለምንም ውጤት መጠናቀቁን ተከትሎ መሆኑን ተመልክቷል። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ ምሽት ወደ 15,000 ለሚደርሱ ጠንካራ ደጋፊዎቻቸው አሪዞና ውስጥ የቅስቀሳ ንግግራቸውን አሰምተዋል። ደጋፊዎቻቸው በዩናይትድ ስቴትስ ምክር ቤት ህንጻ ወይም ካፒቶል ላይ እንደ አውሮፓ አቆጣጠር ጥር 6 ያደረሱት ጥቃት አንደኛ ዓመቱ ከተከበረ ወዲህ ትራምፕ በአደባባይ ያደረጉት የመጀመሪያው ንግግራቸው ነው ተብሏል። 93 ደቂቃ ፈጅቷል በተባለው በዚህ ንግግራቸው ትራምፕ ከዚህ በፊት የምርጫ ውጤት ተሰርቋል በማለት ያሰሙትን የሐሰት ክስ በድጋሚ የገፉበት መሆኑን ተመልክቷል። ትራምፕ እንደ አውሮፓ አቆጣጠር በ2024 በሚደረገው ፕሬዝዳንታዊ ምርጫ ሪፐብሊካን ድል እንደሚቀናቸው ተናግረዋል። አንዳንዶቹ ተንታኞች የፕሬዝዳንቱ ንግግር ትራምፕ ወደ ዋይት ሃውስ ለመመለስ ፍላጎት ያላቸው መሆኑን ፍንጭ ያሳዩበት ነው ሲሉ ተናግረዋል። ትራምፕ በቀጣዮቹ ወራት በርካታ የቅስቀሳ ዘመቻ መድረኮችን እንደሚያዘጋጁም ተመልክቷል። በተለይ ዩናይትድ ስቴትስ ምክር ቤቶችን ለመቆጣጠር በሚደረገው በህዳር ወሩ ምርጫና በፕሬዝደንት ባይደን የመጀመሪያው ዙር ስልጣን ፍጻሜ አካባቢ በርካታ ቅስቀሳዎችን እንደሚያደርጉ ተገምቷል። የአሜሪካ ድምጽ ያነጋገራቸው ደጋፊዎቻቸው ትራምፕ ለረጅም ጊዜ በአሜሪካ የፕሬዝደንት ፖለቲካ ውስጥ የሚቆዩ ሲሆን የባይደን ድክመትና ውድቀት የትራምፕን ትክክለኝነት ያረጋግጥልን ነው ብለዋል። አብዛኞቹ መካከለኛውን መንገድ ያዙ የሪፐብሊካን ፓርቲ አባላት ደግሞ የትራምፕ ወደ ፖለቲካው መመለስ ለአገሪቱም ሆነ ለሪፐብሊካን ፓርቲ ጥሩ ዓለም ሆኑን ያነሱ ያላቸውን ስጋት ገልጸዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ተረጀ ደስታን አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥር 10 2014 ዓ.ም ተመረጥ ዝግጅታችን ነው። ካሜራ ድምጽ እየተከታተላችሁ ያላችሁት
ኦሚክሮን ትንሽ ለየት ይላል። እንግዲህ አሁን ፋይት ምናረጋው ከቫይረሶቹ ጋር ነው። እኛ መድኃኒት ባመጣን ቁጥር ቫይረሶቹ ደግሞ እንዳይነካቸው ለማድረግ እንዴት አርገው የሚያረጉት ብዙ ትግል አለ። በመሐከላችን ትግል አለ ማለት ነው። እኛ ምናሸንፍበት ጊዜ አለ፣ ምንሸነፍበት ጊዜ አለ።
ለዛሬ በሐኪሙን ጠይቁ ፕሮግራም ቀርቦ ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በሁለተኛው አጋማሽ ይጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ amharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደያዝነው አብይ ርዕሰ ዘገባችን እንወሰዳችሁ። የህወሓት ኃይሎች ደቡብ ወሎ ዞን ውስጥ የተለያዩ ከተማዎችን ተቆጣጥረው በቆዩበት ጊዜያት ውስጥ 548 ንጹሃን ሰዎችን ገድለዋል፣ 217 ሴቶችን አስገድደው ደፍረዋል ሲሉ የዞኑ ዋና አስተዳዳሪ ገለጹ። በተቋማት ላይ አደረሱት ባሉት ዘረፋና ውድመትም ከ47.6 ቢሊዮን ብር በላይ የሚገመት ጉዳት መድረሱን ያመለከቱት ዋና አስተዳዳሪው አቶ አብዱ ሁሴን ለመንግስት መንግስታዊ ያልሆኑ ተቋማትና በውጭ ሀገራት ለሚኖሩ የአካባቢው ተወላጆች ባስተላለፉት መልእክት በመልሶ ማቋቋሙ ተግባር የበኩላቸውን እንዲወጡ ጠይቀዋል። አሃዞቹ የመጀመሪያ የዳሰሳ ጥናቶችን መሰረት አድርገው መሰጠታቸውን ጠቁመው የጉዳቱ መጠንም ሆነ የተጎጆቹ ቁጥር ከዚህ ሊጨምር እንደሚችል ተናግረዋል። ህወሓት ከዚህ ቀደም ከኢትዮጵያ መንግስት በኩል የሚሰነዘርበትን የሰብአዊ መብቶች ጥሰት ያስተባበለ ሲሆን ከንብረት ዘረፋና ውድመት ጋር በተያያዘ ግን እስካሁን በግልጽ የሰጠው ምላሽ የለም። መስፍን አራጌ ዝርዝር አለው።
በዞኑ ወቅታዊ ሁኔታ ላይ ትናንት ማምሻውን ጋዜጣዊ መግለጫ የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሁሴን
በጦርነት ያልተሳተፉ ቤታቸው ያሉ አማራ በመሆናቸው ብቻ ወይም መንግስትን ትረዳላችሁ ወይም መከላከያን ትደግፋላችሁ በሚል መነሻ ብቻ ቤታቸው በተቀመጡበት መሳሪያ ያዙ ዜጎች ላይ የደረሰው ጉዳት እስካሁን ባለ መረጃ መሰረት 548 ንጹሃን ዜጎች ላይ ግድያ ተፈጽሟል። አስጠቃቂ ግድያ። ከዚህ በተጨማሪ 217 የሚሆኑ ሴቶች ተደፍረዋል። ይሄ እድሜያቸው ከ8 ዓመት ጀምሮ እስከ በዛውን ደረጃ የደረሱ።
ዋና አስተዳዳሪው የመጀመሪያ የዳሰሳ ጥናት በመሆኑ የዳበረ የመረጃ ልውውጥ ባህል ባለመኖሩና በተለይ ሴቶች ወደ አደባባይ ወጥተው የደረሰባቸውን ጉዳት ለመናገር የኖሩበት ባህል ተጽዕኖ ስለሚያሳድርባቸው የሟቾቹም ሆነ ተገደው የተደፈሩት ሰዎች ቁጥር ሊጨምር ይችላል ባይ ናቸው።
የሞቱትም የተደፈሩትም ዜጎቻችን ቁጥር በቀጣይ በሚደረጉት ማጣራት ከፍ እያለ ይመጣል። በተለይ የሚደፈሩት ሴቶች የመረጃ አሰባሰባቸው በተለይ በሴት የተደገፈ የሴት ጤና ባለሙያዎች የሴት የስነ ልቦና ባለሙያዎች እየቀረቡ ሴቶቹን ባናገሩ ቁጥር ይሄ ቁጥር ሊጨምር እንደሚችል ታሳቢ አድረግ ነው።
በተለያዩ ከተሞችና ተቋማት ግቢ ውስጥም የጅምላ መቃብሮች መገኘታቸውን ጠቁመዋል። ህወሓት ከሰብአዊ ጥሰት ጋር ተያይዞ የሚነሳበትን ክስና ወቀሳ በተደጋጋሚ ያስተባበለ ሲሆን ቃል አቀባዩ ጌታቸው ረዳ ሰራዊታቸው እንዲህ አይነት ተግባር አይፈጽምም ሲሉ መከላከል ናቸው። ይታወሳል። ከዚህ ቀደም ባለማቀፍና በብሔራዊ ሰብአዊ መብት ተቋማት የወጡ የምርመራ ሪፖርቶችም የህወሓት ኃይሎች ተቆጣጥረዋቸው በነበሩ የአማራ የአፋር አካባቢዎች ሰብአዊ መብት ጥሰቶች መፈጸማቸውንና ንብረት ማውደማቸውን አመልክተዋል። አምነስቲ ኢንተርናሽናልን የመሳሰሉ ተቋማት በበኩላቸው በነሐሴ ወር አጋማሽ ላይ በህወሓት ተዋጊዎች በቡድን ያስገድዶ መደፈር ጥቃት ከደረሰባቸው 16 የደቡብ ጎንደር ነፋስ መውጫ አካባቢ ነዋሪዎች ጋር ሚስጥራዊነቱ የተጠበቀ የቪዲዮ ቃለ ምልልስ ማድረጉን አስታውቆ ነበር። የአካባቢው አመራሮች ደግሞ 71 ሴቶች ተገደው መደፈራቸውን ሪፖርት ማድረጋቸው ይታወሳል። ሮይተርስ በበኩሉ ጦርነቱ ትግራይ ውስጥ ለ8 ወራት ሲካሄድ ደረሰ ያለውን ያስገድዶ መድፈርና ግድያዎች ሌሎች ተቋማትን ጨምሮ በሰነድ መያዛቸውን አስታውሶ የዘገበው የዛሬ 3 ሳምንት ገደማ ነበር። ጦርነቱ ከትግራይ ወደ ደቡባዊና ምስራቃዊ አቅጣጫዎች መስፋፋቱን ተከትሎ የህወሓት ኃይሎች ወደ አማራና አፋር ክልሎች ዘልቀው መግባታቸውን የዘረዘረው ሮይተርስ የትግራይ ተዋጊዎች ያላቸው ኃይሎች ነፋስ መውጫ ውስጥ ያስገድዶ መድፈር፣ የጥቃትና የንብረት ዘረፋ ማድረጋቸውን አምነስቲ ኢንተርናሽናል በጥቅምት ወር ይፋ ማድረጉን አረጋግጧል። አምነስቲ ኢንተርናሽናል ከተሞቹ ውስጥ በአካል ተገኝቶ ሳይሆን ነዋሪዎችን ያናገረው በስልክ ቃለ መጠይቅ በማድረግ ነው ሲል የሚታቸው ሮይተርስ ህወሓት ተፈጸሙ የተባሉትን ያስገድዶ መድፈር ወንጀሎች ለመመርመርና የድርጊቱን ፈጻሚዎች ወደ ህግ ለማቅረብ ቃል ገብቷል ሲል አስነብቦ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ህዳር 4 2014 ዓ.ም ይፋ ባደረገው ሪፖርት በደቡብና ሰሜን ወሎ አካባቢዎች ከሰኔ 21 እስከ ነሐሴ 22 2013 ዓ.ም ባለው ጊዜ ውስጥ በጦርነቱ የ184 ሲቪል ሰዎች ህይወት መጥፋቱን አረጋግጫለሁ ብለዋል። ሂማን ራይትስ ዎች በበኩሉ በአማራ ክልል ደቡብ ጎንደር ጭናና በሰሜን ወሎ ቆቦ ከተማ ከነሐሴ 25 እስከ ጳጉሜ 4 ባሉት ጊዜያት በመቶዎች የሚቆጠሩ ሲቪል ሰዎች በህወሓት ኃይሎች መገደላቸውን ይፋ አድርጎ ነበር። ለሁለት ወራት ገደማ በህወሓት ኃይሎች ቁጥጥር ስር የነበረው የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ የህወሓት ኃይሎች በገቡባቸው የዞኑ 15 ወረዳዎችና 10 የከተማ አስተዳደሮች ከሰብአዊ ጉዳት ባለፈ ቁሳዊ ውድመትና ዘረፋ መፈጸማቸውን ጠቅሰው ይህም የዞኑን ማህበራዊና ኢኮኖሚያዊ እንቅስቃሴ እንዳወከው በመግለጫቸው አካተዋል። እንደ ዋና አስተዳዳሪው ኃይሎቹ 3 ስልቶችን በመከተል ቁሳዊ ጉዳት አደረሰዋል።
የመጀመሪያ በባራሙያ ተቀና ሙሉ በሙሉ ዘረፋ አድርጓል። ይህንን በትልልቅ ሆስፒታል፣ በቴክኒክና ሙያ ኮሌጅ እና የቴክኖሎጂ ተቋማት ምላቸው ላይ ባለሙያ እያጠና የሚወሰዱትን ሀብትና ንብረት ለይተው እንዲወሰዱ ተደርጓል። ሁለተኛ መንቀሳቀስ የማይችሉ ትልልቅ ንብረቶችን ከውስጣቸው ዋና አገልግሎት የሚሰጡትን ቁልፍን ሊሆን ይችላል፣ ሲስተም ሊሆን ይችላል፣ እሱ በማበላሸት ከጥቅም ውጭ እንዲሆን ያደረገው። ሶስተኛ የተከተለው ስልት መንቀሳቀስ የማይችሉትን እዚያው በተቀመጡበት የመስበር የማውደብና ከጥቅም ውጭ እንዲሆኑ በማድረግ ትልቅ ኪሳራ አድርሷል።
77,000 ሄክታር የእርሻ መሬት በህወሓት ኃይሎች ለምሽግነት በመቆፈሩ የደረሱ ሰብሎችን መንከባከብም ሆነ መሰብሰብ ባለመቻሉ ከምህር ምርትና ከመስኖ ልማት መገኘት የነበረበት 3.7 ሚሊዮን ኩንታል ምርት ሳይገኝ መቅረቱን፣ የግብርናውን ዘርፍ ለማዘመን ድጋፍ የሚያደርጉ ተቋማት በመዘረፋቸውና በመውደማቸው በአጠቃላይ ከ18.6 ቢሊዮን ብር በላይ ጉዳት መድረሱን ጠቁመዋል። በዞን አስተዳደሩና በኢንዱስትሪ ሚኒስቴር የተደረገውን የመጀመሪያ ዳሰሳ ጥናት ዋቢ አድርገው የገለጹት ዋና አስተዳዳሪው በማምረቻ ኢንዱስትሪው ላይ የደረሰውም ጉዳት 33.2 ቢሊዮን ብር እንደሚገመት ጠቅሰዋል። 7,000 የሚደርስ የሰው ኃይልም ከስራ መፈናቀሉንና በስራቸው የሚተዳደሩ 28,000 የቤተሰብ አባላት ለችግር መጋለጣቸውን ዘርዝረዋል። ዋና አስተዳዳሪው አያይዘውም ከ190,000 በላይ ተማሪዎችን ከትምህርት ገበታ እንዲርቁ ያደረገ የትምህርት ተቋማት ውድመት መድረሱን ሲያስረዱ 504 የአንደኛና ሁለተኛ ደረጃ ትምህርት ቤቶች፣ 7 የቴክኒክና ሙያ እንዲሁም ፖሊቴክኒክ ኮሌጆች ላይ ጉዳት መድረሱን በማውሳት ነው።
97 አነስተኛ የማምረቻ ኢንዱስትሪዎች፣ 18 መካከለኛ የማምረቻ ኢንዱስትሪዎች እና 24 ከፍተኛ የማምረቻ ኢንዱስትሪዎች ጉዳት እና ውድመት ደርሶባቸዋል፣ እንዳያመርቱ ተደርገዋል። የአምራቹ ትምህርት እንዲባክን እንዲዘረፍ የተደረገበት ሁኔታ ነው ያለው።
በጤና ተቋማትም ላይ ተመሳሳይ ጉዳት መድረሱን አክለዋል።
2 ጠቅላላ ሆስፒታል ሙሉ በሙሉ ውድመት ደርሶባቸዋል። 5 የመጀመሪያ ደረጃ ሆስፒታል፣ 101 የጤና ጣቢያ፣ 398 የጤና ኬላዎች፣ በድምሩ 506 የጤና ተቋማት ላይ የጤና የመገልገያ ማቴሪያል መዳሃኒት እና ህንጻና ለቢሮ አገልግሎት የሚውሉትን ቁሳቁሶች ሙሉ በሙሉ የማጥፋት ስራ ተሰርቷል።
አስተዳዳሪው ደረሰ ያሉት አጠቃላይ ውድመትና ዘረፋ ከ47.6 ቢሊዮን ብር በላይ ሲሆን ቁጥሩ ሊጨምር ይችላል ባይ ናቸው።
ለዚህ ጉዳቶች በዞኑ የደረሱትን ሁለንተናዊ ጉዳት የሚያሳዩ አይደሉም። ገና በጥናት ላይ ያሉት የመጀመሪያ ደረጃ የዳሰሳ ሪፖርት ነው። የክልሉ መንግስት ለመልሶ ማቋቋም ይረዳው ዘንድ አድራይቶ የላከው ቡድን አለ። ያ ቡድን የደረሰውን ሰብአዊና ቁሳዊ እንዲሁም ስነ ልቦናዊ ጉዳት እያጠና ያለ ስለሆነ ይሄ በመጀመሪያ ደረጃ ያገኘነው ጉዳት መጠን ከዚህ ቀጣይ የሚመጣው ከፍ እያለና አይነቱም አስተካካይነቱም እየጨመረ ሊመጣ እንደሚችል ታሳቢ ይደረግ።
ህወሓት በዞኑ አደረሰው በተባለው የንብረት ዘረፋና ውድመት ዙሪያ እስካሁን የሰጠው ማብራሪያ የሌለ ሲሆን የአሜሪካ ድምጽ ሬዲዮ ምላሻቸውን ለማካተት ቢሞክርም የስልክ መስመር ባለመስራቱ ምክንያት ሳይሳካለት ቀርቷል። የተቋረጡ የትምህርትና የጤና አገልግሎቶችን ባለው ሀብትና አቅም እንዲቀጥሉ መደረጋቸው የታወቀ ሲሆን በመልሶ ግንባታው ተግባር ለመንግስት ውጭ ሀገር ለሚኖሩ የአካባቢ ተወላጆች እንዲሁም መንግስታዊ ላልሆኑ የተራድኦ ተቋማት የደቡብ ወሎ ዞን ዋና አስተዳዳሪ መልእክት አስተላልፈዋል።
ፌደራልና የክልል ተቋማት የወደሙ የመንግስት ተቋማትን ቁሳቁስ ለመመለስ ያደረጉትን ጥረት እና ይሄ ትስስር አጠናክሮ በመቀጠል በአጭር ጊዜ አገልግሎት መስጠት እንዲቻል ድጋፉ እንዲቀጥል ባለሀብቶች እና በውጭ የሚኖሩ ተወላጆች በጦርነት የተጎዱ ቤተሰቦችን ለመደገፍ በሚደረገው ጥረት ላይ ተገቢውን ድጋፍ እንዲያደርጉልን፣ መንግስታዊ ያልሆኑ ድርጅቶች ትምህርትና ጤና ተቋማት ላይ የደረሰውን ጉዳት ሊያካክስ የሚችል ፕሮጀክት በአጭር ጊዜ ፈርሰው የሀብት ማሰስ ስራ በዚህ ላይ ትኩረት አድርገው እንዲደግፉን።
ለአመት በተሻገረው ጦርነት ምክንያት ከ9.4 ሚሊዮን የሚልቁ የህብረተሰብ ክፍሎች ለምግብ እርዳታ መዳረጋቸውን መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ለዛሬ ለትንታኔ ወደ ያዝነው ዘገባና የከተራ በዓል አከባበርን የተመለከተ ዝርዝር ጉዳይ የምንዳስስበት ዝግጅት እናልፋለን። የጥምቀት ከተራ በዓል ቁጥራቸው ከመቼውም ጊዜ የበዛ ተሳታፊዎች በተገኙበት በታሪካዊቷ የጎንደር ከተማ በድምቀት እየተከበረ ነው። ከተለያዩ የውጭ ሀገራት የመጡ ኢትዮጵያውያንና ትውልደ ኢትዮጵያ በብዙ ቁጥር መገኘታቸውም ለበዓሉ የተለየ ድምቀት እንደሰጠው የአሜሪካ ድምጽ ከስፍራው ያነጋገራቸው አስተያየት ሰጪዎች ገልጸዋል። የሰሜን ኢትዮጵያው ጦርነት ከተካሄደባቸው አካባቢዎች አቅራቢያ የምትገኘው ጎንደር የሰሞኑ ድባብ ሁኔታዎች እየተቀየሩ እንደሚያሳይ ተስፋቸውን የገለጹም አሉ። በበዓሉ የሚሳተፉ መንገደኞችን ለማጓጓዝ የበረራዎቹን ቁጥር የጨመረው የኢትዮጵያ አየር መንገድ በዛሬው ዕለት ብቻ 23 በረራዎችን ወደ ጎንደር ማድረጉን ለአሜሪካ ድምጽ አስታውቋል። የዛሬው የጎንደር በረራዎች ቁጥር በአንድ ቀን ወደ አንድ መዳረሻ የተደረገ ከፍተኛው የበረራዎች ቁጥር በመሆኑ ክብረ ወሰን የተመዘገበበት መሆኑንም አየር መንገዱ አመልክቷል። ወደ ጎንደር የተጓዘችው ዘጋቢያችን አስቴር ምስጋናው ተከታዩ ልካለች።
የጥምቀት በዓል በሁሉም የኢትዮጵያ አካባቢዎች በሚገኙ የክርስትና እምነት ተከታዮች በየዓመቱ በድምቀት ይከበራል። የጎንደር ግን ይለያል ይላሉ በቅርብና በሩቅ ያሉ የበዓሉ ታዳሚዎች። የዘንድሮ በዓል ድምቀት ደግሞ ሰፋ ያለ እንድምታ ያለው ነው። ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ ያለፉት ዓመታት ድባብ እንደዚህ አልነበረም። ዘንድሮ ወደ ወትሮ ገጽታው ሲመለስ ግን ይበልጥ አምሮና ከተለመደው ድምቀቱ ጨምሮ መሆኑን ያነጋገርናቸው ተሳታፊዎች ገልጸውልናል። ለዚህ አንዱ ምክንያትም በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በብዙ ሺህ ቁጥሮች መገኘታቸው መሆኑን አስረድተዋል። አቶ ያለው ከበደ የጥምቀትን በዓል ጎንደር ከተማ ለመታደም ከለንደን እንደመጡ ይናገራሉ። የዘንድሮ በዓልን ከጎንደር ለማክበር ያነሳሳቸውን ምክንያት ሲገልጹ
ጥምቀትን በጎንደር ቀደም ሲልም ሲከበር ነበር። የዘንድሮ ግን በጣም ለየት ይላል። ምክንያቱም በጣም ብዙ ከተለያየ ዓለም የመጡ የዲያስፖራ አባላት ያሉበት በዓል ነው። ስለዚህ ያለንበት ሁኔታም ደግሞ እንደዚሁ በብዙ ነገር በብዙ ችግር ያለፈ ህዝብ ስለሆነ አሁን በተዝናናና በተረጋጋ መንገድ በጥሩ ሁኔታ በዓሉ እየተከበረ ነው ያለ። እጅግ በጣም ደስ ይላል። በተለይ የዲያስፖራ ልጆች ጋር ስንነጋገር አካባቢው እንደዚህ ከሆነ የበለጠ ባህሉን ማበልጸግና በየአመቱም ጠንካራ የሆነ በኢኮኖሚ የተደገፈ በዓል እንዲሆንና ለቱሪዝም ማዕከል እንዲሆን መስራት እንዳለብን ኢንፎርማሊ ከተለያየ ሀገር ከመጡ ዳያስፖራዎች ጋርም ተነጋግረናል። ስለዚህ ይሄ ጥሩ አጋጣሚ ነው። በጣም በጣም በከፍተኛ ጉጉት እየተቀበልነው ነው። ታቦታቱ ዛሬ ወደ ማደሪያቸው ወርደዋል። ህዝቡ በሆታ በልልታ ነው ሸኘው። ነገ ደግሞ ዋናው በዓል ነው። እንግዲህ በነገ ደግሞ የበለጠ ይደምቃል የሚል እምነት አለን።
ቤተልሔም እባላለሁ። ከአፍሪካን ዩኒየን የምሰራው ለዚህ በዓል ነው ከአዲስ አበባ ድረስ የመጣሁት።
እንዴት ነው የበዓሉን ድባብ እንዴት አየሽ?
የሚገርምሽ ነገር ከጠበቅኩት በላይ በጣም ደስ የሚል ነው። በጣም በሰላማዊ በተረጋጋ በጣም በሚስብ እና በሚማርክ ሁኔታ በጣም ደስ በሚል ሁኔታ እያከበርን ያለ ነው። በጣም ደስ ይላል። እንዲያውም እያንዳንዱ ደቂቃ በጨመረች ቁጥር በጣም እየጓጓሁ ነው የመጣሁት። አሁንም የለበስኩት የጎንደርን ባህላዊ ቀሚስ ነው። ነገም እንደዚሁ የጎንደርን ባህላዊ ቀሚስ ጎንደርን ፕሬዘንት የሚያደርግ ማድረግ በጣም ደስ ይላል። እግዚአብሔር ይስጥልኝ።
መልካም በዓል።
መልካም በዓል።
እንኳን አደረሰው።
እንኳን አብሮ አደረሰን።
ከየት ነው የመጡት?
የመጣሁት ከአሜሪካን ቨርጂኒያ ግዛት ነው የመጣሁት። ወል የመጣሁት ያው ጠቅላይ ሚኒስትሩ ያቀረቡትን ጥሪ ተከትሎ ነው።
የከተራን በዓል እዚህ ጎንደር ከተማ ላይ እያከበሩ ነው ያገኘሁት እና በዓሉ እንዴት ነው?
እጅግ ደስ ይላል። ኢንዲጂነስ የሆነ ባህል ነው።
የአማራ ክልል በተለይ ከሰሜኑ የሀገሪቱ ጦርነት ጋር በተያያዘ ያው የጦርነት ቀጠና ነው። የጦርነት ቀጠና እንደመሆኑ ድባቡ ምን ይመስላል?
እንደማየው እኔም እንደሚሰማኝ ጉዳቱ እንዳለ ሆኖ ግን ሰው አልፎታል፣ ሙቮውን አርጓል። ጥሩ ነገር ነው። እኔ ግን ከሳምንታት በፊት የነበረው ታስተብ በዜናም በምንም እንደምንሰማው እጅግ ከባድ ነው። አሁንም ጉዳቱ አለ። የሁሉንም ጥረት ይጠይቃል። ግን አሁን ያንን የተሻገር ነው ይመስላል። ፖስት ዋሩ ያለው እንትን ድባብ ሰው ላይ የደረሰውን ጉዳት ያክል ሀዘን ዲፕሬስድ የመሆን ነገር አታይም እና በጣም ያስደስታል ያን ማየት።
መልካም በዓል።
አመሰግናለሁ።
መሰረት ማም እባላለሁ። የመጣሁት ከለንደን ነው። የመጣሁት አገር ጥሪ መሰረት በተጠራ ነው። በአሁኑ በዶክተር አብይ ጥሪ መሰረት ሀገራችን ለመጎብኘት እና ለመደገፍ በዲያስፖራ ነት ነው የመጣሁት እና እንዴት አድርገን ሀገራችን እንደምንረዳ እንዴት አድርገን እንደምንደግፍ ህጻናት እናትና አባታቸው የሞቱባቸው ወታደሮችንም እንደዚሁ ማንኛውንም ሁኔታ ሁሉ ለመርዳት ሀገራችን እንድንችል ነው። በበዓሉ ተገኝተናል። ጎንደርም ህዝብ በጣም ቆንጆ አድርጎ ተቀብሎናል።
የአማራ ዲያስፖራዎች ማህበር ሰብሳቢ አቶ ሀብታሙ አዱኛ ትላንትና ዛሬ የጥምቀትን በዓል ለመታደም የተገኘው ጎብኚ በአስር ሺዎች የሚቆጠር ነው ብለዋል።
ካለፉት አመታት በተለይ ከኮቪድ መቀዛቀዝ በኋላ እንደገና ሀገራችን ከተከሰተው ጦርነት በኋላ በመጀመሪያ ጊዜ ነው በእንደዚህ አይነት ድምቀት እየተከበረ ያለው። ጥሪ የተደረገላቸው ከአንድ ሚሊዮን ዲያስፖራ በጣም ከፍተኛ ቁጥር ያለው በአስር ሺዎች የሚቆጠር ዲያስፖራ ወደ ጎንደር ገብቷል። ጎንደር ትናንት ተካሂደዋል። ዛሬም በተመሳሳይ ከ23 በላይ በረራዎች ዛሬም ተከናውነዋል። ከፍተኛ ህዝብ ነው የገባው። በትራንስፖርት የሚገባውን በዛው ቁጥር ነው። ከተማው ድምቅ ብሏል። የጸጥታ ሁኔታ በጣም አስተማማኝ ነው። ዲያስፖራዎች እንግዲህ የገጠመንንም የአልጋ ችግር ለመፍታት ከጎንደር ዩኒቨርሲቲ ጋር በመተባበር እዛው አልጋቸው እንዲመቻችላቸው ሁኔታዎች ተመቻችተዋል። በጣም ጥሩ ሁኔታ ነው ያለው።
ዛሬ ረፋዱ ላይ ከባህር ዳር ከተማ ተነስተን ጎንደር ከተማ እስክንደርስ ድረስ በርካታ የበዓሉ ታዳሚዎች በቤት መኪናና በህዝብ ማመላለሻ ትራንስፖርት ሲጓዙ ተመልክተናል። የአካባቢው የበጎ ፈቃድ አገልግሎት ወጣቶችም ከጸጥታ ኃይሉ ጋር ተባብረው ሲሰሩ አግኝተናቸዋል። ወጣት ብርሃኑ አያሌው በጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያኖች ህብረት ሰብሳቢ መሆኑን ይናገራል።
በዓሉ አሁን ዛሬ ዋዜማው ላይ ነው የምንገኘው። የሚቀጥሉትን 3 ቀናት በሙሉ በከፍተኛ ድምቀት የሚከበር በዓል ነው እስከ ቃና ዘገሊላ ድረስ። ስለዚህ ይህን ነገር በሰላም ለማስከበር ከ3000 በላይ ያክል ወጣቶችን አሰልጥነን አሰማርተናል። ችግር እንዳይፈጠር ህዝቡን እየጠበቁ አብረው ከህዝቡ ጋር ከጸጥታ ኃይሉ ጋር በመቀናጀት እየሰሩ ነው የሚገኙት። ከዛ በተጨማሪ ደግሞ ወደ ባህረ ጥምቀቱም ሌላ ሽብርም ሌላ ማደጋም ሌላም ችግርም እንዳይከሰት እንግዲህ ከፈጣሪ በታች ምንችለው ነገር እያደረግን 450 ያክል ወጣቶች ፍተሻ ላይ ተሰማርተናል። ተሰጥቷል። አንድ ሰው ወደ ባህረ ጥምቀቱ ከመግባቱ በፊት ቢያንስ 3ኛ ሁለት እየተፈተሸ ነው የሚገባው በደንብ ማለት ነው። ሁሉም ነገር የተረጋገጠ ይጣራ ነው የሚገባው። ከዚህ በተጨማሪ እንደሚታወቀው እንግዲህ በከተማችን ከፍተኛ የሆነ የአልጋ እጥረት ይኖራል። ስለዚህ በእኛ በኩል ያደረግን ያለነው ምንድነው በአንዳንድ አጥቢያዎች በተክስተናትና በሰንበት ምሽቶች ተሰዎችን እየተቀበልን እያስተናገድን እንገኛለን። አልጋ በመጥፋቱ ምክንያት ፍራሽ ምናምን ጥለን በየቤታችንም የተወሰኑ ሰዎች አሁን ለምሳሌ የኔ ጓደኛዬ ቤት 11 ሰው አስተኝቷል ዛሬ ተቀበለናቸዋል አልጋ በመጥፋቱ ምክንያት ማለት ነው።
የጎንደር ከተማ አስተዳደር የመንግስት ኮሙኒኬሽንና አገልግሎት ጽህፈት ቤት ኃላፊ አቶ ዳንኤል ውበት በዓሉ በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ተጠናቋል ብለዋል።
የጎንደር ከተማ አስተዳደር የክልሉን ማስተካከያ ተቀብሎ ሲያሻሽለው ሰዓት ላፊ ገደቡን ከህዝቡ ጋር በመግባባት ይህ ሲደረግ ግን ከባለቤቱ ጋር ከህዝቡ ጋር ተመክሮና የጸጥታ መዋቅሩ በዚህ ዝግጁ ነው። አሁን ባለበት ሁኔታ እስካሁን በተገመገመ ሁኔታ ሰላሙ በጥሩ መልኩ እየሄደ ያለበት
በርካታ የበዓሉ ታዳሚዎች የማረፊያ ችግር እንደገጠማቸው መስማታቸውን የገለጹት አቶ ዳንኤል የዩኒቨርሲቲ ግቢዎችንም ተጠቅመናል ብለዋል።
የሚመጣው ሰው ብዙ ከመሆኑ ጋር ተያይዞ ያሉ አልጋዎች በላይ የሆነ ሰው የሚመጣ ከሆነ ማድረግ መቻል አለብን በሚል ከተማ አስተዳደሩ በበቂ ሁኔታ ተዘጋጅቶ አዲስ ብርድ ልብስ፣ አዲስ አንሶላ ግዥ አስፈጽሞ ዩኒቨርሲቲ ከጎንደር ከታላቁ ከሰላሙ ዩኒቨርሲቲ ጋር በመሆን ክፍሎች እንዲጸዱ ተደርገው በንጹህ ሁኔታ ተዘጋጅተው አልጋው ዝግጁ ሆኖ እየተጠበቀ ነው ያለና ጎንደር ዩኒቨርሲቲ አቀባበል እያደረገ ነው።
ለጎንደር የጥምቀት በዓል የሚሄዱ ተሳታፊዎችን ለማጓጓዝ ወደ ከተማዋ የሚያደርጋቸውን በረራዎች ቁጥር መጨመሩን የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ ለአሜሪካ ድምጽ እንዳስታወቀው በዛሬው ዕለት ብቻ 23 በረራዎችን ወደ ጎንደር አድርጓል። የዛሬው በረራ ቁጥር በአንድ ቀን ወደ አንድ መዳረሻ የተደረገ ከፍተኛ የበረራዎች ቁጥር በመሆኑ በክብረ ወሰንነት መያዙንም አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው ጎንደር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። በተከታዩ ዘገባም ከዚህ ከከተራና ከጥምቀት በዓል ጋር ወደ ተያያዘው ዘገባችን ነው የምናልፈው። በደቡብ ክልል ሀዲያ ዞን ሆሳና ከተማ የጥምቀተ ባህርና የህዝብ ገበያ ስፍራ እየተባለ ሲያወዛግብ የነበረው በመንግስትና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መካከል በተደረገ ስምምነት እልባት ማግኘቱን የሆሳና ከተማ አስተዳደር ከንቲባና የሀዲያና ስልጤ ዞን አገረ ስብከት ኃላፊዎች ለአሜሪካ ድምጽ አስታወቁ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የሆሳና ከተማ ከንቲባ አቶ አብርሃም መጫም ችግሩ በዘላቅነት ልባት እንዲያገኝ የተደረገው በልዩ ሁኔታ በመዳኘቱና ሁሉንም የሚያስማማ መፍትሄ ለመስጠት በመሞከሩ ነው ብሏል።
ዘላቅ መፍትሄ በሚሆን አይነት መንገድ ነው የፈታ ነው። እነሱም በቦታው ምናልባት ወደፊት ቦታውን ልናጣ እንችላለን፣ ለሌላ ሶስተኛ ወገን ሊተላለፍ ይችላል የሚል ስጋት ነበረባቸውና ፓርት ላይ ያው ዘላቂ መፍትሄ ፈጥረናል። ሌሎች ባሉ አከባበር እርጋታ ይዘው ያሉ ገንዳ ስራና የታቦት ማደሪያ እና ተመሳሳይ ቋሚ ግንባታዎች ሊኖሩ ስለሚችሉ ተወሰነ ቦታ ደግሞ ቋሚ ግንባታ የሚገነባበት፣ ቀሪው ፓርት ደግሞ እንደ ድሮም ለገበያና ባለ ክብረቱ በጋራ የሚጠቀሙበት ዘላቂ መፍትሄ ነው ያበጀነው።
አሁን ዘላቂ መፍትሄ ያሉት ምንድን ነው አቶ አብርሃም?
አንደኛው ሌላ ሶስተኛ ወገን እንዳይገባ በውል አስረናል። ስለዚህ በእኛና በቤተነቱ መሃል በውታትሮ ጋራ እየተጠቀምን እንቆያለን። ቤተነቱ ቢፈልጋቸው ቅድም ያልኳቸውን ቋሚ ግንባታዎችን የሚታከናውንበት ቦታ ደግሞ በቋሚነት ተጠናቸዋል።
ስፍራው በቤተ ክርስቲያኗ በኩል ጥምቀተ ባህር ነው ሲባል በሌላ ወገን ደግሞ የለም የከተማ ህዝብ የመገበያ ስፍራ ነው የተባለ ሲያወዛግብ ነበር ያሉት አቶ አብርሃም አሁን ሊዩነቱ ተፈቶ ከስምምነት መድረሳቸውም ተናግሯል።
ቋሚነት ለማ 2000 ካሬ ነው፣ ቀሪው 18000 ካሬ በጋራ ክፍት ሆኖ የሚቆይ ነው ለሁለቱም ወገኖች ማለት ነው። እሱ ነው በሁለት አሰራውና የዞንን ለውጥ ተቀይሮ የተቀመጠው። በዓሉ ሲደርስ እኛ 20000 ካሬ ሜትር መሬት ችታገን እንደ ከተማ አስተዳደር እናቀርባለን። ጥምቀትም ሲደርስ ደመራም በዓል ሲደርስ ከተማ አስተዳደሩ ቦታውን ችታ አርጎ ያቀርባል። ከዛ ውጪ 18000 ካሬው ላይ ያው እንደ ድሮም ገበያው ይገበያያል፣ 2000 ካሬ ግን ያው ፕራይቬት ነው።
ስለዚህ አሁን የገበያ ቀንና የጥምቀት ቀን አንድ ላይ ቢጋጭ ወይም ቢገናኝ እናንተ ሌላ ቦታ ተሰጣችኋላችሁ ማለት
ነው? አማራጭ አለ ለገበያ እኛን ማኔጅ እናደርገው። እሱን በደንብ ኮንሲደር አርገን ነው የፈጠነው። ውሉ ላይ አለ ሁሉም ነገር ተቀምጧል።
በውሳኔ ላይ የተደረሰው የከተማው ህዝብ ተወያይቶበት ነው የተባሉት ኃላፊው ውሳኔው ሁሉንም ወገኖች ያገናዘበ ነው ብሏል።
ህዝቡ ገበያውን ካጣ ነው ኮምፕሌን የሚያደርገው። አሁን ይሄ ገበያውን የሚያሳጣ አይደለም። የገበያውንም የሰምነቱንም ጥያቄ ያገናዘበ ነው። ሁለቱንም በጋራ የፈታ ነው።
የሃዲያና የስልጠ ዞን ሀገረ ስብከት ዋና ስራ አስኪያጅ መላከ ህይወት ቄስስ ንጉሴ ባወቀ በሰከነ ምክክርና በውል መቋጫ ያገኘው ጥያቄ ለ40 አመታት የቆየ ነው ሲሉ ተናግሯል።
አሁን በስተመጨረሻ ክልሉ ይሄንን ለአንዴና ለመጨረሻ ጊዜ ለመፈጸም ቦታው የነበረው አወዛጋቢ የሆነበት ምክንያት ገበያ አጠገብ አካባቢ ስለሆነ ነው። እና ቤተክርስቲያን የምትጠይቀው የ40 አመት ጥያቄ ነው። ገበያው ደግሞ የመጣው ከ28 አመት ወዲህ ነው። በዛ የተነሳ የገበያውንም ጥያቄ እንዴት እንፍታው? መንግስትም ሃይማኖትን አቻችሎ መሄድ ይፈልጋል። እንደገና ደግሞ ምዕመናንም ሌሎችም ገበያውም እኩል የምዕመናንም ጭምር ነው። ኦርቶዶክሳውያንም ጭምር ነው ገበያው። የሙስሊሞችና የፕሮቴስታንት ብቻ አይደለም። ስለዚህ ሁሉም ሃይማኖቶች የሚሳተፉበት ስለሆነ ገበያው የኛው ህዝብ ነው የሚጠቀምበት ገበያውንም ጭምር። ይሄንን አቻችሎ የክልሉ መንግስት ይሄንን ቦታ የሚጠየቀውን ቦታ 20,000 ካሬ ሜትር ይሄንን እንዲሰጥ ወሰነ። እንግዲህ ይሄንን ሲሰጥ በመሐከል ውል አለው፣ ንግግር አለ። እና ንግግሩ ምንድነው? 2000 ካሬውን አልምተን እንድንጠቀም 18,000 ካሬው ደግሞ ገበያው በሚውልበት ጊዜ ገበያው እንዲውል፣ በዓል በሚውልበት ጊዜ በዓሉ እንዲውል፣ ገበያው ቦታውን ለቆ እንደዚህ እየተደረገ በመቻቻል የሚከድበትን መንገድ ቤተክርስቲያንና መንግስት ይህንን አመቻችተው ነው ዛሬ ይሄ ችግር ለአንዴና ለመጨረሻ ጊዜ የተፈጠው።
አሁን የተላለፈውን ውሳኔና ውሉን በሌላ መንገድ ተርጉሞ የብጥብጥ መንስኤ ለማድረግ የሚሹ አካላት ስለመኖራቸው ተናግረው ከወዲሁ ህዝቡ በጥንቃቄ እንዲመለከተው አሳስቧል። ችግሩ የተፈጠው በሕግ አግባብ ሳይሆን በመክክርና በጋራ ስምምነት በታሰረው ውል መሆኑንም ቄስ ንጉሴ ለቪኦኤ ገልጧል።
ገበያው ፈረሰብህ እንዲሆነብህ በማለት እንደሱ አይደለም። በሕግ አግባብ ዳኞች፣ ሌሎችን የሕግ አዋቂዎች በደንብ አድርገው አስጠንተው የተሰራ ስራ ነው። በፍጹም የሰዎች ግጭትና የመሬት ነጠቃ እንዳልሆነ ይሄ በደንብ ይታያል። እና ቤተክርስቲያንም መብቷን ሳታጣ፣ ክብረ በዓሏን ሳታጣ፣ ትውፊቷን ሳታጣ፣ በዩኔስኮ የተመዘገበውን በዓል ሳታጣ የኛ ምእመናንና የሌሎች ቤተ እምነት ምእመናንም ገበያውን ሳያጡ
ይልቁንስ የተወሰደ ውሳኔ ተመሳሳይ ችግር ላለባቸው አካባቢዎች ተሞክሮ ይሆናል ሲሉ የሆሳና ከተማ ከንቲባ አቶ አብርሃምና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃዲያና የስልጠ ዞን ሀገረ ስብከት ዋና ስራ አስኪያጅ ቄስስ ንጉሴ ባወቀ ተናግሯል። ላለፉት ተከታታይ 3 አመታት በሆሳና ከተማ የጥምቀትና የመስቀል በዓል በመደበኛ ስፍራው አለመከበሩን ኃላፊዎቹ የተናገሩ ሲሆን ቪኦኤም ይህንኑ መዘገቡ ይታወሳል። በአንጻሩ ደግሞ የነበረው ችግር በውይይት እልባት በማግኘቱ ዘንድሮ የጥምቀት በዓል በሆሳና ከተማ ቀደም ሲል ሲከበረበት በነበረው ስፍራ በደማቅ ሁኔታ እየተከበረ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ ስንወስዳችሁ ወደ ሶማሊያ ነው የምናልፈው። በሶማሊያ የደረሰው እጅግ የከፋ ድርቅ በሚሊዮን የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ያደረገ ሲሆን በሺዎች የሚቆጠሩ ደግሞ ከረሃብ ለማምለጥ ወደ ከተሞች እየተሰደዱ ነው። የኮቪድ-19 ወረርሽኝ ስጋት በሆነበት ወቅት ከዋና ከተማዋ መቋድሾ ዳርቻ በተሰሩት በቂ መጸዳጃ የሌላቸው ጊዜያዊ መጠለያዎች ውስጥ የተጠለሉት ተፈናቃዮችም እጅግ በተፋፈገ ሁኔታ ውስጥ እንዲኖሩ ተገደዋል። መሐመድ ሼክ ከመቋድሾ ያደረሰን ዘገባ ስምኝሽ ቆየ ታቀርባለች። ከመቃዲሾ ወጣ ብሎ ለሀገር ውስጥ ተፈናቃዮች በተሰራው ናጃ የተሰኘ መጠለያ ጣቢያ የሚኖሩት አብዛኞቹ ተፈናቃዮች መኖሪያ መንደራቸውን ጥለው የተሰደዱት በከፍተኛ ሁኔታ ያጠቃቸውን የድርቅ አደጋ ሸሽተው ነው። በዚህ መጠለያ ጣቢያ የምትኖረው የአራት ልጆች እናት የሆነችው ሙሁቦ አደም ለልጆቿ ምግብ ታበስላለች። በታችኛው ሸበሌ 90 ኪሎ ሜትር ርቀት ላይ ትኖርበት በነበረው መንደሯ የተከሰተውን ድርቅ ሸሽታ ነው ወደዚህ መጣችው።
We had no rain for 2 consecutive seasons.
ለሁለት ተከታታይ ወቅቶች ዝናብ አልዘነበም። ድርቁ ከብቶችንና እርሻዎችን በማውደሙ ለቀን መውጣት ነበረብን። ከአውደግሌ እስከ ዳያኒ ለመምጣት አንድ ቀን ሙሉ በእግራችን ተጉዘናል።
ሆኖም በመጠለያ ጣቢያው ያለው ሁኔታም
አስቸጋሪ ነው። የ56 አመቱ ኑር ሁሴን አሊና ቤተሰቦቹም በገጠር የሚገኙን ቤታቸውን ጥለው ከተሰደዱ ሰዎች መሃል ናቸው። ተስፋ በቆረጠ ስሜት በመጠለያ ጣቢያው ሲዘዋወር ያገኘ ነው።
ለሁለት ተከታታይ ወቅቶች ዝናብ ባለመዝነቡ ምክንያት የደረሰውን ድርቅና ያስከተለብን ስቃይ ነው እንድንፈናቀል ያደረገን። ረጅም ጊዜ በቆየው ድርቅ ምክንያት ከብቶቼ መሞት ጀመሩ። ስለዚህ ከልጆቼ ጋር ጥለን ወጣንና እዚህ ደረስን። ግን እዚህ ምንም የለኝም። ልጆቼም ተርበዋል፣ የሚበሉት ምግብ የላቸውም።
ሌላዋ በስደተኛ ጣቢያው ያገኘናት ፋይሳ ኦማር በጣቢያው የጥበቃ ስራና ወደ መጠለያው በየቀኑ የሚገቡ ስደተኞችን የመመዝገብ ስራ ትሰራለች።
The Nija camp is home to 370 families.
ናጃ መጠለያ ጣቢያ በድርቅ ምክንያት ለተፈናቀሉና ከብቶቻቸው ሙሉ ለሙሉ ለጠፉባቸው 370 ቤተሰቦች መጠለያ ነው። እስካሁን እነዚህ ሰዎች ከመንግስትም ይሁን ከርዳታ ሰጪ ድርጅቶች ምንም አይነት ድጋፍ አላገኙም። ከፀሐዩም ከብርዱም የሚከላከልላቸው መጠለያ ይፈልጋሉ። ዝናብ ድንገት ቢዘንብ እንኳን የሚጠለሉበት ምንም ቦታ የላቸውም።
በድርቅ ምክንያት በብዛት ወደ ሞቃዲሾ የሚሰደደው ሰው ብዛት በከተማዋ የጤና ስርዓት ላይም ከፍተኛ ጫና እየፈጠረ መሆኑን የጤና ባለሙያዎች ይናገራሉ። በኮቪድ-19 ወረርሽኝና ምቹ ባልሆነ አኗኗር ምክንያት እየተጨናነቁ ያሉ ሆስፒታሎችም ለጤና ኃላፊዎች ሌላ የስጋት ምንጭ ሆነዋል።
This drought comes at a time when we are grappling with the
ድርቅ የተከሰተው በተደጋጋሚ ያጠቃን ካለው ኮቪድ-19 ጋር እየታገልን ባለንበት ወቅት ነው። ስለዚህ ድርቁ በርካታ ህመምና ሞት ያስከተለ ካለው የኮቪድ ወረርሽኝ ላይ ተጨማሪ ጫና ነው የሆነብን። ድርቁ በሽታው የባሰ እንዲስፋፋ በማድረግ ሌላ ህመምና ችግር ይዞብን ነው የመጣው።
የሶማሊያ መንግስትና የተባበሩት መንግስታት የሰብአዊ ድርጅቶች በድርቁና የኮቪድ-19 ወረርሽኝ ባስከተለው ጫና ምክንያት በሚሊየን የሚቆጠሩ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስጠንቅቀዋል። በዋና ከተማዋ ሞቃዲሾ አቅራቢያ በሚገኙ የስደተኛ ጣቢያዎች የሚኖሩ በሺዎች የሚቆጠሩ ተፈናቃዮችም በጽዳት ጉድለት መተፋፈግና የንጹህ ውሃ እጥረት ምክንያት ለሚከሰት ውሃ ወለድ በሽታዎች የተጋለጡ መሆናቸውንም ባለስልጣናት እየተናገሩ ነው።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voenews.com ላይ እንገኛለን። በፌስቡክ @voenews ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተርም #voenews ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voenews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው ቀዳሚ ዝግጅታችን እንለፍ። ንግድና ምጣኔ ሀብት። ባለፈው ሳምንት በንግድና ምጣኔ ሀብት ሳምንታዊ ዝግጅታችን የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በገንዘብ ሚኒስቴር በኩል መጠየቁን ተከትሎ የባለሙያ አስተያየት አስደምጠናል። ቪኦኤ ያነጋገራቸው የምጣኔ ሀብት ባለሙያው ዶክተር ደግዬ ኮሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑንና መንግስት የተለያዩ የገቢ ማሰባሰቢያ መራ ሀገሮችን ማውጣት ያለበት መሆኑን ጠቁመዋል። በዛሬው ዝግጅታችን ደግሞ ይህ በቂ አለመሆኑን ገልጸው በጦርነት ለወደሙት እንደ ጤናና ትምህርት ተቋማት ላሉት ብቻ ከ100 ቢሊዮን ብር በላይ እንደሚያስፈልግ አስረድተዋል። እንግዲያውን ያነጋገረው ደረጀ ደስታ እንደሚከተለው ያቀርባል።
ዶክተር ደግዬ ጎሹ መንግስት የጠየቀው በጀት ከአገሪቱ አቅም አንጻር ተገቢ ነው የሚባል ቢሆንም በጦርነቱ ለወደሙ ተቋማት ግን ይህ ፈጽሞ በቂ አለመሆኑና በተጨማሪ በጀት ብቻ የሚሄድ አለመሆኑን ያስረዳሉ።
እንዴ የጤናና የትምህርት ተቋማት ብቻ ለማስጀመር ከሆነ 100 ቢሊዮን ነው የሚጠይቀው እና በየክልሎቹ ማለት ነው። ይሄ ከፍተኛ ጥረት የሚጠይቅ ነው። ዝም ብሎ በተለመደው ኮንቬንሽናል ሴክተሮችና በጀት እየመደቡ ሪከረንት ካፒታል በጀት በሚለው የሚሄድ አይደለም። ለብቻው ፕሮግራም ተቀርጾለት በፈንድ ካሰ ከመደራደረው በስተቀር ችግሩን ዋንት እንድፎርሆን አንፈታውም። ቀጣይም ሌላ ኢምባላንስ ስላለው ችግር እየፈጠረ ሊሄድ የሚችል ይመስለኛል። ግን አሁን የተጀመረው ነገር ቱማርቶ ቢያንስ ከዜሮ ጀምሮ ወደ መልሶ ማቋቋምና ግንባታ መግባቱ ባለው በጀት ባለው አቅም መግባት የግድ ነው። ግን የውጭም የሀገር ውስጥም በጀት ሞቢላይዝ ማድረግ በከፍተኛ ደረጃ ይጠይቃል እንደ ፕሮግራም ለማለት ነው።
ይሁን እንጂ መንግስት ከተጨማሪ በጀትም ሌላ በዋናው በጀት ራሱ ካለፉት ዓመታት ጋር ሲነጻጸር የጨመረ መሆኑን ያስረዳል። ለ2014 ዓመተ ምህረት የተያዘው በጀት ከስከዛሬዎቹ ከፍተኛው ሲሆን 561 ቢሊዮን ብር መሆኑን ተመልክቷል። ከ2013 ጋር ሲነጻጸር የ85 ቢሊዮን ብር ብልጫ አለው። ስለዚህ አሁን የቀረበው የሚጸድቅ ቢሆን ከ680 ቢሊዮን ብር በላይ እንደሚሆን ተዘግቧል። አንዳንዶች ይህ ከፍተኛ ገንዘብ ነው ይላሉ። ዶክተር ደግዬ ግን በዚህ ጨመረ የተባለውን ገንዘብ ከምንዛሬ ለውጡና እሳቸው ኢንፍሌሽን ከሚሉት ግሽበቱ ጋር አስተያይቶ መመልከቱ ተገቢ መሆኑን ይገልጻሉ።
ለምሳሌ አንደኛ እኔ ሪል ተርምስ አይደለም ኖሚናል ነው ይሄ በገበያ ዋጋ ስለሆነ ወደ ተጨባጭ የመግዛት አቅሙ ገንዘባችን በከፍተኛ ደረጃ ሴፕቴምበር ላይ ለምሳሌ ኢንፍሌሽኑ መንዝሪ ኢንፍሌሽኑ 38% ነው። በዚህን ያክል ይቀንሳ ማን ነው ፐርቼዚንግ ፓወሩ እና ምንም ጥያቄ የለውም ቫልዩ ደረጃ ትልቅ ቢመስልም እኔ ሪል ተርምስ በጣም ያደገ ነው ማለት የሚቻልበት ሁኔታ የለም። ይልቅስ ዋናው ጉዳይ በጀቱ አሁንም በቂ አይደለም ችግሮቹን ለመፍታት።
ምጣኔ ሀብቱ በኮቪድ ተጎድቷል። ጦርነቱን ተጨምሮበት የውጭ እርዳታ ሰጪዎች አበዳሪዎች ድጋፋቸውን በነፈጉበት ሁኔታ ከግሽበቱም ሆነ ከምጣኔ ሀብቱ ቀውስ ለመውጣት ተስፋ የሚደረገው ወይም የሚጠበቀው ምን ሊሆን ይችላል ለሚለው ጥያቄ ዶክተር ደግዬ ይህን መልሰዋል።
እንግዲህ ምናደርገው ምንድነው ጦርነቱ ይቆማል ነው። ጦርነቱ ከቆመ ደጋሽ አካላት ረጃ አካላት ብድርና እርዳታ በከፍተኛ ደረጃ ይጨምራል። የውጭ ሶርስ ኦፍ ፈንዲንግ ይጨምራል። አገር ውስጥም ያለውን ገንዘብ ሞቢላይዝ ማድረግ ይጠይቃል። በተለያየ ምን ሁሉንም አቀናይቶ ካልሆነ በስተቀር አሁንም እንዳልከው የውጭ አካላት በጉዳዩ ላይ ሪዘርቭድ ሆነው ወይም የማይደግፉ ሆነው ይህን ፕሮብለም ለዛ ነው በጣም የተዋጣለትና ሁሉንም ሊያሳምን የሚችል ሪሃብሊቴሽን እና ሪኮንስትራክሽን ፕሮግራም ያስፈልጋል ማለት። በዚህም ኢንዲፔንደንትሊ ሊመራ የሚችልበት ሁኔታ ማለት ነው። ለምሳሌ አሁን ያለው መንግስት ደርግ ወርቆ ወደዚህ ሲገባ የመልሶ ማቋቋም ተቋም ፈንድ የማተልፈ የሚባል ፈንድ ነበረ። ለምን ደጋፊ አካላትም አስተማማኝ እንደሆነ መዋቅር አሰራር ገንዘቡ ለተባለለት አላማ እንዲውል ይፈልጋሉ እንጂ በየሴክተሩ እየገባ ለድራሹ እንዲጠፋ ባለ የሙስና ችግር ትረስ ማድረግ የማይቻልበት ሁኔታ እንዲሆን ስለማይፈልጉ ኮንፊደንስ ለመፈለግ ዶኖሮችም ለስቴክሆልደሮች የዚህ አይነት አፕሮች በጣም ጠቃሚ ነው። ስለዚህ ጦርነቱ ከቆመና እንደዚህ አይነት አፕሮች ከተከተል በጀት ይገኛል ነው የኛ ኤክስፔክቴሽን። እኔ ኤክስፔክት የማደርገው ካለበለዚያ እንዲሁ የሚቀጥል ከሆነ ደጋፊ አካላት ማገሮችም ዶኖሮችም እንደዚሁ በዚህ ላይ የማይቀበሉ ከሆነ የስ ስተርሱ ስላለ ፈንድም ሞቢላይዝ ማድረግ አይቻልም፣ ፕሮግራሙን ተግባራዊ ማድረግ አይቻልም። ግን አሁን ባለው ሁኔታ ትልቅ ገንዘብ ነው የሚባል አይደለም። ሶርስ ኦፍ ፈንድ በከፍተኛ ደረጃ ሞቢላይዝ ማድረግ ያስፈልጋል። ይሄን ለማድረግ ነው በጣም የተዋጣለት ፕሮግራምና አፕሮች መጠቀም ያስፈልጋል። ጦርነቱ ቆሞ አብዛኞቹ ይች ሀገር መልሳ መቋቋም አለባት የሚል እምነት ይዘው ትረስት ጥለውበት በዚህ አሰራር ላይ እንግዲህ ካላረጉ በስተቀር ያልከው ስጋት እንዳለ ነው።
እንግዲህ ሌላው በጦርነት አካባቢ ያልነበሩ ክልሎች መንግስት እንደሚለው ማለት ነው የምርት አቅርቦታቸውን ጨምረዋል። የውጭ ምርት በሀገር ውስጥ ምርት ለመተካት የተሳካ ስራ እየተሰራ ነው። ለምሳሌ የስንዴ የዘይት ምርት አቅርቦትን በማሳደግ ይላል ይገልጻል ይሄንን በተለያየ አጋጣሚዎች እና በሌላ በኩል ደግሞ ሰሞኑንም እንዳየሁት አሁንም ዋጋውን ለማረጋጋት ስንዴና ዘይት የመሳሰሉትን ገዝቶ ከውጭ ገዝቶ ማስገባቱንና መደጎሙን ይገልጻል። ይሄን እንዴት ይመለከቱታል? ምርት አድጓል ብለው ነው የሚያስቡት? ጦርነቱ ችግሩ እንዳለ ሆኖ እርሶ ያሏቸውን ገቢ ማሰባሰቢያ እቅዶች ፕሮግራሞች መንደፉ እንዳለ ሆኖ በሌላ በኩል ስምርትን በማሳደግ በኩል የሚደረጉ ጥረቶች በሚመለከት ምንድነው ያስተዋሉ ያሉት?
እንግዲህ ፎርቹኔቲ በዚህ አመት መህሩ ጥሩ ነበር። በጦርነት የተሸገሩትን ክልሎች ራሱ እንደዛ ባይሆን ኖሮ ናሽናሊ እንደ ሀገር በጣም ከፍተኛ ምርት ይገኝ ነበር ተብሎ ይጠበቃል። ከዛ ውጭ ግን የዋጋ ግሽበቱ መነሻ ምንድን ነው የሚለውን እኛ በጣም የተሟላ ጥናት ኦልሞስታውን ፐብሊሽ ለማድረግ እየሰራን ነው ማለት ነው። እሱ ላይ ያየ ነው በጣም ብዙ ናቸው፣ ሰርጀ ብዙ ናቸው ችግሮቹ። አንዱ ግማሹ መዋቅራዊ ነው፣ ግማሹ አርቲፊሻል ነው፣ የመሳሰሉትን ነው። ከአቅርቦት በኩል ያለውንትን በከፍተኛ ደረጃ በነፍስ ወከፍ የግብርናም በለው የኢንዱስትሪ ምርቶች አቅርቦት በከፍተኛ ደረጃ እየቀነሰ እንደመጣኛ አይተን፣ ስለዚህ ይሄ መዋቅራዊ ነው። ነገ ተነስተን የምናመጣበት በረጅም ጊዜ አቅደን የምንሰራበት የግብርና ምርትና ምርታማነት የምንጨምርበት ኢንዱስትሪም እንደዚሁ የምንጨምርበት የውጭ እና የሀገር ውስጥ ንግድ ስርዓታችንን ከውጭ ምንዛሬ ከመሳሰሉ ጋር ተያይዞ ብዙ ሪፎርሞች የሚጠይቁ አርቲፊሻል የሆነ ነገሮችን ደግሞ በአጭር ጊዜ ውስጥ እንደ መቆጣጠር እንዳለብን የሚያስችል ማአት የፖሊሲ ሪኮመንዴሽኖች አዘጋጅተናል። ስለዚህ መቱ ጥሩ ነበር በዛ አመት ናሽናሊ በተለይ የአይነት ችግር ባይፈጠር ኖሮ የተወሰነ ማረጋጋት ሚና ይኖረው ነበር። ግን በዋናነት በነፍስ ወከፍ ደረጃ የምርት አቅርቦት በተለይ ምግብ ከውጭ ኢምፖርት የሚደረገውም የውጭ ግብአት የሚሆን ለፍጆታ የሚውል የውጭታ በከፍተኛ ደረጃ ቀንሷል። ለምን? አንድም ኢምፖርት የምናደርግበት ከፍተኛ የውጭ ምንዛሪ መመናመን ስለሚከሰት የምንፈልገውን ያህል ኢምፖርት ባለማድረጋችን፣ ሁለትም በዓለም ደረጃ የዋጋ ግሽበት ካላቸው እንዲህ አይነት ሸቀጦች ወደ ሀገር ሲወጡ ከነ ግሽበታቸው ስለሚገቡ እያባባሱ የተመጡ በመሆኑ በምንችለውም በማንችለው ምክንያት በከፍተኛ ደረጃ ዋጋ ሁሉም አይነት የግብርና ምርቶችም የኢንዱስትሪ ምርቶችም እየጨመሩ መጥተዋል። ቢያንስ ግን አሁን መጠኑ የተወሰነ ከጨመረ በዚህ አመት ያረጋገዋል። ቢያንስ ባለበት እንዲቆይ ኦፍሴት የሚያደርገው ከሆነ በጦርነት ክልሎች ጋር ያለ ያጣነው በዚህ የተወሰነ ቢያካትትልን ስካይሮኬት ወይም በከፍተኛ ደረጃ እንዳይጨምር ሊያደርገው ይችላል።
የምርት ጭማሪ ዘገባን በሚመለከት መታወቅ ያለበት ነገር መኖሩን ዶክተር ደግዬ ይናገራሉ። በጥቅል ምርትና በነፍስ ወከፍ ምርት መካከል እንዲሁም በመጠን አገላለጽ ልዩነት መኖሩን ያስረዳሉ።
በዋናነት የግብርና ምርት ወይም ሌሎች ምርት ከፍተኛ ጨምሯል የሚለው አብሶሉት ፊገር ነው። 1 ሚሊዮን ኩንታል መጨመር ጭማሪ ነው። 10 ኩንታል መጨመርም ጭማሪ ነው። በዚያው ልክ የኢትዮጵያ ሕዝብ እያደገ ነው። አሁን 110 ሚሊዮን በላይ ደርሷል። በነፍስ ወከፍ ስትሰራው እስከ 2018 ድረስ በከፍተኛ ደረጃ ድራስቲካሊ እየቀነሰ ነው የመጣው። ስለ ምርቱ ብቻ በነፍስ ወከፍ አቅርቦቱ እየቀነሰ ስለመጣ በሰብሎችም በግብርና ምርቶችም ቅናሽ መሆኑን አይተናል። በዚህ አመት ያለውን አልሰራነውም፣ ግን ይጠበቃል ከፍተኛ ምርት ይኖራል ተብሎ የተወሰነ ማረጋጋት ሊኖረው ይችላል። የከፋ እንዳይሆን ማለት ነው። በፊት በተፈረው ላይ ከ2009 ባለ በከፍተኛ ላይ እየቀነሰ መጥቷል። የነፍስ ወከፍ ምርት አግሪጌት ወይም ጥቅል አቅርቦት የሚባለው ማለት ግብርናውም በኢንዱስትሪ ያ ጉለታችንን ደግሞ ኢምፖርት ለማድረግ የገጠምን የውጭ ምንዛሬ ጥረት መሳሰሉት ነገሩ በጣም ፈርጀ ብዙ አድርጎታል። ግን ቢያንስ የተወሰነ እንዳይባባስ ሊያደርግልን ይችላል።
መሰረታዊው ችግር መዋቅራዊ ነው የሚሉት ዶክተር ደግዬ የዋጋ ግሽበቱ ለረጅም ጊዜ ተከማችቶ የመጣ በመሆኑ በአጭር ጊዜ ይፈታል የሚል እምነት እንደሌላቸው ገልጸዋል። ይሁን እንጂ የምርት ጭማሪው ችግሩን ይፈታል ባይባልም ነገሩን እንዳይባባስ ሊያደርገው እንደሚችል ገልጸዋል። የምጣኔ ሀብት ተመራማሪውን ዶክተር ደግዬ ጎሹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
አድማጮች፣ የሰማችሁት የንግድና ምጣኔ ሀብት ሳምንታዊ መሰናዷችንን ነበር። ወደ ተከታዩ ዝግጅት እናልፋለን። ትምህርት ፍሬገነት ኪዳን ለህፃናት የተሰኘ አገር በቀል ግብረሰናይ ድርጅት በቢሾፍቱ ከተማ አንድ ዘመናዊ መዋለ ህፃናትና አንድ አንደኛ ደረጃ ትምህርት ቤት አስገንብቶ ለከተማው አስተዳደር አስረክቧል። የድርጅቱ መስራቾች ትምህርት ቤቱ በተለይ ዝቅተኛ ገቢ ካላቸው ቤተሰቦች ለሚመጡ ህፃናት ታስቦ የተሰራ መሆኑን ገልጸዋል። መለስካቸው አማሃ ዝርዝር አለው።
ግብረሰናይ ድርጅቱ በኦሮሚያ ክልል በቢሾፍቱ ከተማ በተሰጠው ቦታ ላይ አንድ ዘመናዊ ሞዴል ትምህርት ቤት 8 ሚሊዮን ያህል ብር አውጥቶ በማስገንባት ለከተማው አስተዳደር ማስረከቡን ገለጸ። ፍሬገነት ደምቢ አንደኛ ደረጃ ትምህርት ቤት ተብሎ የተሰየመው ይህ ዘመናዊ አጸደ ህጻናትና የመጀመሪያ ደረጃ ትምህርት ቤት ባለ አንድ ፎቅ ህንጻ፣ የመማሪያ ክፍሎች፣ ቤተ መጻሕፍት፣ ክሊኒክ፣ የኮምፒውተር ክፍል፣ የህፃናት ማሸለቢያ፣ የመምህራን ማሰልጠኛ፣ የመመገቢያና የማብሰያ ክፍሎች እንዲሁም ሌሎች አገልግሎት የሚሰጡ ክፍሎችን የያዘ ነው። በምድረ ግቢውም የልጆች መጫወቻ ሜዳዎች፣ የአትክልት ፍራፍሬና የአበባ መትከያ መደቦች እንደተዘጋጁለት መረጃዎች ያሳያሉ። የፍሬገነት ኪዳን ለህፃናት ቦርድ ሰብሳቢ አቶ ፍቅረ ማርያም ይፍሩ ያተኮሩት በድርጅቱ ዓላማዎች ላይ ነበረ። ፍሬገነት ኪዳን ለህፃናት ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የሚመጡ ህፃናት የነጻ ትምህርት ዕድል እንዲያገኙ ማስቻል ነው። የትምህርት መሳሪያ፣ ነጻ የምግብ አቅርቦት፣ የመማሪያ መጻሕፍት፣ ነጻ ሕክምናና ሌሎችንም ድጋፎች ያካተተ ትምህርት መስጠት ዋና ዓላማው እንደሆነ አስረድተዋል። እንደ ኢትዮጵያ ላለ አገር የትምህርትን አስፈላጊነትም በሰፊው አብራርተዋል።
ለአንድ አገር ከምንሰጠው ከትልቆቹ አንዱ ትምህርት ለማህበረሰባችን መስጠት ነው። ያልተማረ ትውልድ ሁልጊዜ ለማኝ ነው። ያልተማረ ትውልድ ሁልጊዜ አልቃሻ ነው። ዝናብ ጠፋብኝ፣ መሬቱ ከሰለብኝ፣ ጎረቤት የገፋኝ፣ ዳኝነት ተጓደለብኝ፣ ያልተማረ ሰው ጥያቄ ነው። የተማረ ሰው ስራ ያበጃል፣ ማህበረሰቡን ይቀርጻል፣ ለዚህ የሚበቃ የራሱ መከላከያን ያበጃል። ያልተማረ ሰው ነው ሳለክስን የምናየው ስለዚህ ከልክሶ ሁሉ ለመገላገል የሚሆነን የተማረ ትውልድ ምርቱን የሚያውቅ ትውልድ ስለመፍጠር ነው።
ይህ በቢሾፍቱ ከተማ የተገነባው ትምህርት ቤት ፍሬገነት ኪዳን ለሕፃናት ስራውን በአዲስ አበባ ከተማ ከጀመረበት ከ17 ዓመት አንስቶ እስከ ዛሬ ድረስ ያከማቻቸውን ተመክሮች ጨምሮ ያሰራው ትምህርት ቤት መሆኑን በስርዓተ ምርቃቱ ላይ የተሰራጩት የጽሑፍ መረጃዎች ያመለክታሉ። ከድርጅቱ መስራቾች አንዱ አቶ ካፈሶ ብሸት ደግሞ ይህንኑ ተመክሮ ወደ ሌላ የሀገሪቱ ወቅታዊ ችግሮች መፍትሄ አሸጋግረውታል።
በዚህ አንድ ዓመት በላይ በፍጀው የሰሜኑ የሀገራችን ክፍል ጦርነት ሳቢያ በወደሙ የትምህርት ተቋማት እንደገና አዘምኖ የመገንባት መርሃ ግብር የዚህ ትምህርት ቤት ሞዴል ቅጂ ከፍተኛ አስተዋጽኦ ያደርጋል ብለን ስለምናምን ከሌሎች ልዩ ልዩ ድርጅቶችና ባለሀብቶች ጋር በትብብር ለመስራት ዝግጁነታችንን ለመግለጽ እንወዳለን። በአሁኑ ጊዜም ይህ ሞዴል ትምህርት ቤት ሀሳቡም ሆነ ተግባራዊነቱ ከአንዲት ወጣት ተማሪ በጎ ሀሳብ ተነስቶ ትውልድን የማነጽና የመገንባት በዘላቂነትም ወደሚቆይ ድርጅትነት ተሸጋግሯል። የድርጅታችን የፍሬገነት ፋውንዴሽን ምኞት ይህ ብቻ አይደለም። በዚህ በጀመርነውና ለ17 ዓመት አገልግሎት በሰጠንባቸው የትምህርት ዘርፍ ከውጭ አገር ተራድኦና ዝክንትል ተጽዕኖ ተላቀን ራሳችንን በራሳችን የአገሩን ሰርቶ በአገሩ በሬ እንዲሉ የራሳችን የሆኑትን ገበናዎቻችንን ራሳችን ሸፍነን በመስኩ ከተሰማሩ አገር በቀል ድርጅቶች ጋር በመተባበር በርካታ ሕፃናትን በቀጣይነት ለማስተማር እንመኛለን።
በምረቃው ስነ ስርዓት የተገኙት አባ ገዳ በየነ ሰንበቶ ይህን ብለዋል።
ሁላችንም በእውነት ይህንን አርገን የምንሄድ ከሆነ አገራችን በደፈለግንበት ቦታ ጥሩ ይሆናል ማለት ነው። ስለዚህ ጥሩ አባት ጥሩ ሀብት ያስቀምጣል፣ መጥፎ አባት ደግሞ እዳም ትቶ ይሄዳል። ይሄን አድርገን ይሄ ጥሩ ሀብት ነው፣ ጥሩ ተክል ነው የተከላችሁት። እግዚአብሔር ይስጣችሁ። በእውነት እዚህ ያሉት አመራሮች ስራችሁ ግራችሁ ይህን ቦታ ለማግኘት 24 ሰዓት ለፍታችሁ ይሄ ቦታ እንዲሁ ያደረ እድሜ ይስጣችሁ ነው የምለው እኔ።
ፍሬገነት ኪዳን ለሕፃናትና ፍሬገነት ፋውንዴሽን ሁለት እህትማማች ግብረሰናይ ድርጅቶች ናቸው። የመጀመሪያው በኢትዮጵያ የሚገኝ ሀገር በቀል ድርጅት ሲሆን ሁለተኛው ደግሞ በዩኤስ አሜሪካ በሎስ አንጀለስ ከተማ የተመሰረተ ነው። ለምንና እንዴት ተመሰረቱ? ከመስራቹ አንዱ አቶ ታፈሰው ብሸት ሲሆኑ ሌላዋ ባለቤታቸው ወይዘሮ ኤልሳቤት አስራት ናቸው። ፍሬገነትስ ማናት? ከአባቷ ከአቶ ታፈሰው ብሸት አንደበት እንስማ።
ሁለታችንም ከ2004 ዓመተ ምህረት በፊት የበጎ አድራጎት ለመመስረትም ሆነ ይህንኑ ድርጅት የኑሯችን አካልና ምክንያት የማድረግ ሐሳብ ኖሮንም አያውቅም። ፋውንዴሽኑ የተመሰረተው በድንገት በደረሰብን የአንዲት ብቸኛ ልጃችን በመኪና አደጋ በሞት በመነጠቋ፣ በዚህም የደረሰብንን ሐዘን፣ ብስጭት፣ ንዴትና ቁጭት ለማርገብ ይህንን አስጠቃቂ አደጋ ወደ በጎ ነገር መዋል ይቻል እንደሆነ፣ አንድ ልጃችንንስ እንዴት እና በምን ልናከብራት እና ልናስታውሳት እንችላለን በሚል ከሐዘን ቁስል ውስጥ ተፈልቅቆ በወጣ ሐሳብ ነው።
ፍሬገነት ልታደርግ የምትመኘውን በሞት ምክንያት እሷ በአካል ባታደርገውም በስሟ የተቋቋሙት ግብረሰናይ ድርጅቶች አማካይነት ራእይዋ ግዙፍ አካል ሆኗል። ፍሬገነት ማን እንደሆነች የማያውቋት ሁሉ ከራእይዋ አትራፊ ሆነዋል። የፍሬገነት ደንቤ አንደኛ ደረጃ ትምህርት ቤት ሲመረቅ አንዱ የአካባቢው ነዋሪ ይህን ብለው ነበረ።
እዚህ አካባቢ ላይ ይህንን ጉዳይ አይቶ ይህንን ትምህርት ቤት እዚህ ጋር ማቋቋሙ በጣም ትልቅ ነገር ነው ለዚህ መንደር። ይሄ መንደር ከየረር ስር መጥተው እዚህ መማር ይችላሉ። ከእንግዲህ በኋላ የረር ስላሴ ዱከም ነው የሚማሩት። አሁን ግን እዚህ ካለ እዚህ ድረስ ይመጣሉ ልጆቹ ማለት ነው። እኛ ራሳችን አሁን የምናስተምረው ከዚህ ሄደን ድብለድንግ ነው። ከዚህ በገር ሄደው ድብለድንግ ይማራሉ። እንደገና ኬጂ የሚማሩ ደግሞ ለባጃጅ 600 እየተከፈለ ነው። እስከ 1000 እየተከፈለ ነው የሚካሄደው። ከእንግዲህ በኋላ አለፈልን ማለት ነው። እውነቴን ነው የምላችሁ፣ ህዝብ አልተዘጋጀበትም እንጂ የዚህ አግባቢ ቢዘጋጅበት ይሄ አግባቢ አይበቃውም። ዛሬ ግን ገበሬው ሌላው ስራ ላይ ነው። እኛም ደግሞ ፕሮግራሙን ረዘም አላረግንም። ወደፊት ደግሞ ገበሬው ራሱ አዘጋጅቶ ይሄን ፕሮግራም ለምርቃት መጀት ምርቃቱ በዚያ ያልቅም እርግጠኛ ነኝ። እኔም እንደ ኮሚቴ የወላጅ ኮሚቴ ነኝ ለዚህ መንደር። እንደ ኮሚቴ ተነጋግረንበት ይሄን ጉዳይ በሰፊው ገበሬው ወጥቶ አሁንም የእናንተ ምዝጋና ሁሉም ገበሬ እንዲገልጽ ፈልጋለሁ። በራሴ በኩል አመሰግናለሁ።
ፍሬግነት ኪዳን በህፃናት ስራ የጀመረው የዛሬ 17 ዓመት ሲሆን በዚህ ዓመት ውስጥ በኮሌጅ ደረጃ ትምህርታቸውን ከሚከታተሉት ወጣት ጭምር ለ520 ኢትዮጵያውያን የትምህርት ዕድል ሰጥቷል። ከነዚህ አብዛኞቹ የትምህርት ቤት ደጃፍ ለመርገጥ እድሉ ያለባቸው ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅቶቻችንን አጠናቀን ከመሰናበታችን በፊት የፕሮግራም ማሳሰቢያ አለን።
መልካም ዜና ለሐኪሞን ይጠይቁ ተከታታዮች። ላለፉት 2 ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሰረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜው የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ይሁን ወይም በየጤና ዘርፉ ከታወቁ ከፍተኛ ባለሙያዎች ሙያዊ ትንታኔ የምትሹባቸው ሌሎች ጥያቄዎች እንደቀድሞው ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የኢሜል አድራሻችንን horn@voanews.com ተጠቅማችሁ ብትልኩም ይደርሰናል። ለሐኪሞን ይጠይቁ ማለት ብቻ አይዘንጉ። ሐኪሞን ይጠይቁ የርሶ ነው፣ ይገልገሉበት።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ አብራችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።